ይህ ሊዲንግ ዘዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘዌይ የተሰኘው ፕሮግራማችን ነው። አድማጮች አሁን በቀጥታ የምናልፈው
በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Listening friends, we are delighted you joined us today.
እንደምናላችሁ አድማጮች ዳግም በመገናኘታችን በጣም ተደስተናል.
Those who have been following this broadcast, in our last one we learned that in order to experience the fruit of the spirit, we have to renew ourselves daily.
በባለፈው ስርጭት ጊዜያችን ያደመጣችሁትን የመንፈስ ፍሬን ለማፍራት ራሳችሁን በየለቱ ማደስ እንደሚያስፈልግ ተመረን እንደነበት አስታውሳላችሁ.
I hope you're going to follow this program because this series goes step by step.
ይህ ፕሮግራም እንደምታደም ተስፋ አድርጋለሁ ምክንያቱም ትምርቱ ደረጃ በደረጃ ስለሚሄድ ነው.
So what is the first step?
የመጀመሪያው ደረጃ ምንድነው?
Inviting the Holy Spirit to dwell in us.
መንፈስ ቅዱስ በእኛ ያድር ዘንድ መጋበዝ ነው.
Just as a branch cannot bear fruit without being connected to the vine.
ቅርንጫፍ ከግንዱ ጋር ካልተጣበቀ ፍሬ ሊያፈራ እንደማይችል ሁሉ
You and I cannot bear fruit of the Spirit unless the Spirit is filling us on a daily basis.
በመንፈስ ቅዱስ በየለቱ ካልተሞላን በቀር እኔና እናንተ የመንፈስን ፍሬ ልናፈራ አንችልም።
This happens every single day in your life and in my life.
ይህ ደግሞ የሚሆነው በእያንዳንዱ አቀናችን ነው።
Listen to what Jesus said in John 15.
ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ ያለውን አድምጡ።
Jesus said in effect that it is impossible to be fruitful in your Christian life unless you are in total connection with him.
ከርሱ ጋር ሙሉ በሙሉ ካልተጣበቃችሁ በክርስትና ህይወታችሁ ልታፈሩ እንደማትችሉ ተናግሯል።
In Galatians chapter 5 verses 9 to 23 we see a contrast between the works of the flesh and the fruit of the spirit.
በገላትያ ምዕራፍ 5 ከቁጥር 9 እስከ 23 ላይ በስጋ ስራና በመንፈስ ፍሬ መካከል ያለውን ልዩነት እንመለከታለን።
In case you don't have a Bible, let us read it to you.
ምናልባት መጽሐፍ ቅዱሳችሁን ካልያዛችሁ እኛ እናንብብላችሁ.
In Galatians chapter 5 starting from verse 13 to 23 there is an incredible contrast between the works of the flesh and the fruit of the spirit.
እንግዲህ በመንፈስ ኑሩ ላለው የስጋንም ምኞት አትፈጽሙ. ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም በመንፈስ ብትመሩ ግን ከሕግ በታች አይደላችሁም የሥጋ ሥራ ግልጽ ነው ይሁን ዝሙት ርኩሰት መዳራት ጣዖትን ማምለክ ሟርት ጥላቻ ጠብ ቅናት ቁጣ ራስ ወዳድነት መለያየት አድመኝነት መቀኝነት ስካር ዘፋኝነት እንዲሁም እነዚህን የመሰለው ነው አስቀድሜ እንዳልኩኝ አሁንም አስጠነቅቃችኋለሁ በእንዲህ ሁኔታ ውስጥ የሚኖሩ ሁሉ የእግዚአብሔር መንግስት አይወርሱም የመንፈስ ፍሬ ግን ፍቅር ደስታ ሰላም ትዕግስት ቸርነት በጎነት ታማኝነት ገርነት ራስን መግዛት ነው እንደነዚህ ያሉትንም የሚከለክል የለም የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል በመንፈስ የምንኖር ከሆነ በመንፈስ እንመላለስ እርስ በርሳችን እየተገነታተልንና እየተቀናናን በከንቱ ዳሲያን መካ
In Galatians chapter 5 starting from verse 13 to 23 there is an incredible contrast between the works of the flesh and the fruit of the spirit.
በገላትያ 5 ከቁጥር 13 እስከ 23 በጣም ግልጽ የሆነ ልዩነት በስጋ ስራና በመንፈስ ፍሬ መካከል እንመለከታለን።
Mark them in your Bible.
መጽሐፍ ቅዱሳችሁ ላይ አስምሩባቸው።
This is an important contrast and I don't want you to miss that.
ይህ በጣም ግልጽ የሆነ ልዩነት ስለሆነ እንዲያመልጣችሁ አልፈልግም።
The works of the flesh in the plural are attributed to Satan.
የስጋ ስራዎች በብዙ ቁጥር የሰይጣን ሆነው ቀርበዋል።
Because they are divided and cause division.
ምክንያቱም የተከፋፈሉና መከፋፈልን ስለሚፈጥሩ ነው።
They cause division in the mind.
በአእምሮ ውስጥ ክፍፍል ይፈጥራሉ።
They cause division among people.
በሰዎች መካከል ክፍፍል ይፈጥራሉ።
They cause division in society at large.
በህብረተሰብ መካከል ክፍፍል ይፈጥራሉ።
Because Satan is the master of division.
ምክንያቱም የመከፋፈል ዋና መሪ ነውና።
When your mind is constantly torn apart and torn asunder, it is because you are somehow following the works of the flesh.
አምሯችሁ ሲከፈልና ሲለይባችሁ የሥጋን ሥራ እየተከተላችሁ ሊሆን ይችላል።
When your home is torn apart, it is because the works of the flesh are working there.
ቤታችሁ ሲከፈልባችሁ ከሥጋ ሥራ የተነሳ ነው።
When a church is torn apart, it is always because someone in the leadership is in the works of the flesh.
በቤተ ክርስቲያን ውስጥ መከፋፈል ሲመጣ በአመራር ውስጥ አንዱ በሥጋ ሥራ ውስጥ ስላለ ብቻ ነው።
The master of division comes from the devil himself.
መከፋፈል ከራሱ ከዲያብሎስ የሚመጣ ነው።
Why?
ለምን ቢባል?
Because when you promote the works of the flesh, you are going to have nothing but division.
የሥጋን ሥራ የምትፈጽሙ ከሆነ የሚጠብቃችሁ መከፋፈል እንጂ ሌላ ምንም አይደለም።
There is no unifying principle in the works of the flesh.
በሥጋ ሥራ ውስጥ አንድ ወጥ የሆነ ሥራ የሚባል ነገር የለም።
Not one.
አንድስ እንኳ።
There is only division.
ሁሉም ከፋፍል ነው።
The works of the flesh are independent of each other.
የሥጋ ሥራዎች አንዱ ካንዱ የተለየ ነው።
They are all divided.
ሁሉም የተከፋፈሉ ናቸው።
No matter how much the ungodly might try, he or she is not able to commit all of these at once.
ምንም አይነት መጥፎ ሰው ይሁን እነዚህ ነገሮች በአንድ ላይ ማድረግ አይችልም።
By contrast, the fruit of the spirit in the singular is uniting.
በአንጻሩ ደግሞ የመንፈስ ፍሬ በነጠላ ቁጥር አንድ ነው።
There is harmony in the fruit of the spirit.
በመንፈስ ፍሬ ውስጥ አንድነት አለ።
Many people mistakenly refer to them as the fruits of the spirit in the plural.
ብዙ ሰዎች በስህተት የመንፈስ ፍሬዎች ብለው ይገልጿቸዋል።
That is wrong.
ይህ ትክክል አይደለም።
It is the fruit of the spirit. It is in the singular.
በነጠላ ቁጥር የመንፈስ ፍሬ ነው።
Why?
ለምን ቢባል?
Because he who walks in the spirit has unified, integrated, harmonious life.
ምክንያቱም በሕይወቱ የመንፈስ ፍሬ ያለበት ሰው አንድ በሆነና በተስተካከለ ሕይወት ነው የሚመላለሰው።
They are not scattered in many different directions.
በተለያየ አቅጣጫ የሚበታተኑ አይደሉም።
They do not just live the Sabbath day for God and the rest of the week for themselves and the devil.
ሰንበትን ወይም እሁድን ብቻ ለእግዚአብሔር ሰጥተው የቀረውን የሳምንቱን ቀናት ለራሳቸውና ለዲያብሎስ አያኖሩም።
No.
በጭራሽ።
When you are filled with the Spirit, you are a complete unit.
በመንፈስ የተሞላችሁ ስትሆኑ አንድ ማንነት ነው የሚኖራችሁ።
You do not have a divided mind.
የተከፋፈለ አእምሮና
And you do not have a divided loyalty.
የተከፋፈለ ማንነት ወይም ታማኝነት አይኖራችሁም።
Let me explain something very important.
And በጣም አስፈላጊ ነገርን አብራርቼ ልንገራችሁ።
Some confuse the fruit of the spirit with their activities for God.
አንዳንዶች የመንፈስ ፍሬን ለእግዚአብሔር ከሚያደርጉት ተግባራት ጋር ያደባልቁታል።
These activities might be leading people to Christ.
እነዚህ ተግባራት
or ministering
ወይም አገልግሎት
or preaching or teaching
ወይም መስበክና ማስተማር
or serving
ሌሎችን ማገልገል
or discipline
ወይም ክርስቲያናዊ ቅጣቶችን መስጠት ሰዎችን ወደ ክርስቶስ ሊያመጣ ይችላል ይሆናል።
They are all godly activities.
እነዚህ ሁሉ መልካም የሆኑ ተግባራት ናቸው።
But please listen very carefully because this is very important.
በደንብ አድርጋችሁ እንድታደምጡ እፈልጋለሁ።
These activities are not the fruit of the spirit.
እነዚህ ተግባራት ግን የመንፈስ ፍሬዎች አይደሉም።
These action fruits come from the attitude fruit of the spirit.
እነዚህ የድርጊት ፍሬዎች ከመንፈስ ፍሬ አሳሰብ የመጡ ናቸው።
One leads to the other.
አንደኛው ሌላኛውን ወደዛኛው ይመራዋል።
If this fruit of the spirit in Galatians 5:22 and 23 are characteristic of your life.
ህይወታችሁ በገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ ባሉት ፍሬዎች የተቃኘ ከሆነ
then ministry activities or godly activities will most surely follow.
ያገልግሎት ተግባራችሁ ወይም የትኛውም ምግባራችሁ ይከተላችኋል።
Because the Holy Spirit of God never fails to produce fruit.
ምክንያቱም የእግዚአብሔር መንፈስ ፍሬ ማፍራቱን አይተውምና።
If you are living the spirit-filled life, your life will bear fruit, much fruit.
ህይወታችሁ በመንፈስ ፍሬ የተሞላ ከሆነ እጅግ ብዙ ፍሬ ታፈራላችሁ።
And that fruit leads to godly activities.
ፍሬውም ወደ መልካም ምግባርና
which leads to ministry and service.
ወደ አገልግሎት ይመራችኋል።
But the two are not the same.
ይሁን እንጂ እነዚህ ሁለቱ አንድ አይደሉም።
If you have ever watched the time of harvesting of grapes, you know it is a great experience.
ወይን ሲለቀማይታችሁ ከሆነ ትልቅ ትምህርት ታገኙበታላችሁ።
You have two people involved.
በዚህ ሥራ ውስጥ ሁለት ሰዎች ይኖራሉ።
You see a person holding a basket in which another person who is cutting the grapes puts the fruit in.
አንደኛው ቅርጫት ያዘ ሲሆን ሌላኛው ደግሞ ፍሬውን እየቆረጠ ወደ ቅርጫቱ የሚያስገባ ሰው ነው።
One person keeps walking by the vine and cutting, and the other person goes along and keeps receiving.
አንደኛው ሰው ከፊት ከፊት ይሄደ ወይኑን ሲቆርጥ ሌላኛው ሰው ደግሞ ወይኑን ይቀበላል.
As long as you have your basket open and follow close to the cutter.
ቅርጫታችሁ ክፍት እስከሆነ ድረስና
If your fruit basket is open,
ወደ ሰውየው እስከተጠጋችሁ ድረስ
you receive blessings.
በረከቱን ትቀበላላችሁ.
But if you move away from the cutter,
ነገር ግን ከቆራጩ ሰው ከተለያችሁ
or don't have your basket open,
ወይም ክፍት ቅርጫት ከሌላችሁ
you will not get any fruit.
ምንም አይነት ፍሬ አታገኙም.
In the same way, as long as you are walking and connected closely to the Lord Jesus Christ through the inner filling of the Holy Spirit,
ልክ እንደዚሁ ከጌታ ኢየሱስ ጋር በመንፈስ ቅዱስ በመሞላት የተጣበቀ ህይወት ያላችሁ ከሆነ
your life will produce the fruit of the spirit.
ህይወታችሁ የመንፈስ ፍሬን ያፈራል.
You do not have to grit your teeth and say I've got to produce the fruit of the spirit.
ጥርሳችሁን ነክሳችሁ የመንፈስ ፍሬ ማፍራት አለብኝ ማለት አይጠበቅባችሁም.
You cannot do it in your own strength.
በራሳችሁ ብርታት የምታደርጉት አይደለምና.
It is the spirit that bears the fruit, not you.
ፍሬውን የሚያፈራው መንፈስ ቅዱስ እንጂ እናንተ አይደላችሁም.
Because the Holy Spirit is not a mere figure of imagination or dry dogma as some people think.
አንዳንድ ሰዎች እንደሚያስቡት መንፈስ ቅዱስ ምናብ ብቻ ወይም ደረቅ ዶግማ ሳይሆን
but rather a living and life-giving person.
ሕያው የሆነ ሕይወት ሰጪ እንዲሁም እኔነት ያለው አካል ነው.
You can absolutely see his results in the lives of those who are filled with him.
ይህንንም በእርሱ በተሞሉ ሰዎች ሕይወት ውስጥ ማየት ትችላላችሁ.
You will see the fruit in them.
በእንደነዚህ አይነት ሰዎች ውስጥ ፍሬውን ታያላችሁ.
There are many people who claim to be spirit-filled.
በመንፈስ እንደተሞሉ የሚናገሩ ብዙ ሰዎች አሉ.
But alas, you cannot see the fruit of the spirit in their lives.
ነገር ግን በሕይወታቸው አንድ የመንፈስ ፍሬ እንኳን አታዩባቸውም.
Look as hard as you may, it is not in their lives.
አጥብቃችሁ ብትፈልጉ እንኳን በሕይወታቸው አታገኙም.
What are these people doing when they claim to be filled of the spirit and yet have no fruit to show for it?
ታዲያ እነዚህ ሰዎች በመንፈስ ተሞልተናል ይላሉ በሕይወታቸው የሚታይ ፍሬ ከሌለባቸው ምን ያደረጉ ነው?
When people claim to be spirit filled and you do not see fruit of the spirit in their lives.
ሰዎች በመንፈስ እንደተሞሉ ሲናገሩ ነገር ግን በሕይወታቸው ፍሬ ሲታጡ
What do you think they are doing?
ምን ያደረጉ ይመስሏችኋል?
They are faking the spirit filled life.
ያደረጉ ያሉት በመንፈስ የተሞላን ሕይወት እያስመሰሉት ነው.
Let me tell you what they are doing by telling you a true story.
And እውነተኛ ታሪክን በመንገር ምን ያደረጉ እንደሆነ ልንገራችሁ.
There were two young brothers who enjoyed the use of a fruit tree outside of their bedroom window.
በመኝታ ቤታቸው መስኮት አጠገብ አንድ ዛፍ ያላቸው ሁለት ወንድማማቾች በዛፉ መኖር ይደሰቱ ነበር.
Every time they were sent to their room for punishment by their father.
ምክንያቱም አባታቸው በጥፋታቸው ምክንያት ወደ መኝታ ቤታቸው እንዲገቡ ሲያዛቸው
They went upstairs and through the window climbed down the tree.
በመስኮቱ በኩል አድርገው ዛፉ ላይ በመንጠልጠል
And they would go out and play.
ወደ ውጭ ወጥተው ይጫወቱ ነበር.
That was not much of a punishment.
ታዲያ ይሄ ለነሱ ቁጣት አልነበረም.
So they loved that fruit tree.
ስለዚህም ዛፉን ወደዱት.
The bad news came when the father announced that he would cut the tree down because it was not producing fruit.
አንድ ቀን ግን አባታቸው ዛፉ ፍሬ ስለማያፈራ ሊቆርጠው እንደሆነ ሲናገር ሰሙ.
They did not like that.
ይህን ደግሞ አልወደዱትም ነበር.
So they immediately went to the store and bought a bag of apples and scattered the apples on the ground.
እናም ወዲያው ወደ ሱቅ በመሄድ ቅርጫት ሙሉ አፕል ገዝተው ከዛፉ ስር በታትነው አስቀመጡት.
The next day the father saw the apples on the ground and announced that a miracle had taken place and he was not going to cut the tree.
በነጋታውም አባትየው በመሬት ላይ ወደቁትን አፕል አይቶ ታምር እንደሆነበት በዚህ ምክንያት ዛፉን እንደማይቆርጥ ተናገረ.
Now the two youngsters were delighted.
ይህን ሁለቱ ልጆች በነገሩ እጅግ ተደሰቱ.
But there's one problem.
ይሁን እንጂ አንድ ችግር ነበር.
The tree was a pear tree.
ዛፉ ሌላ ፍሬ የሚያፈራ ዛፍ ነበር.
Now the Holy Spirit's fruit does not come out of human effort.
የመንፈስ ቅዱስ ፍሬ ከሰው ጥረት የተነሳ የሚመጣ አይደለም.
If you really think it comes from your own efforts, you will have to fake it.
በራሳችሁ ጥረት እንደምታመጡት የምታስቡ ከሆነ ሐሰተኛ ታደርጉታላችሁ.
But the fruit comes when the Holy Spirit fills you on a daily basis.
በአንጻሩ በመንፈስ ቅዱስ በየዕለቱ የምትሞሉ ከሆነ ግን ታፈራላችሁ.
Will you ask God saying?
እግዚአብሔርን እንዲህ ብላችሁ ጠይቁታላችሁ.
O Holy Spirit of God, fill me today.
ጌታ መንፈስ ቅዱስ ሆይ ዛሬ ሙላኝ.
Spirit of God, forgive me if I have grieved you.
እግዚአብሔር መንፈስ ሆይ ስላስቆጣሁ ይቅር በለኝ።
Spirit of God, forgive me if I have quenched you.
መንፈስ ቅዱስ ሆይ ስላዛዘንኩ ይቅር በለኝ።
Spirit of God, fill me today that I might think God's thoughts after him.
ያንተን ሐሳብ ከተልና አስበው ዘንድ ዛሬ ሙላኝ።
For when you spend time daily being filled of the Spirit of God, you cannot help but produce the fruit of the Spirit.
በየለቱ ጊዜው ስዳችሁ በመንፈስ የምትሞሉ ከሆነ የመንፈስ ፍሬን አለማፍራት አትችሉም።
Let me tell you something else about the fruit of the Spirit before we close today's broadcast.
የዛሬውን ትምህርታችንን ከመጨረሳችን በፊት ስለ መንፈስ ፍሬ አንድ ነገር ልንገራችሁ።
The fruit of the Spirit comes as a result of a believer's walk in the Spirit that you heard in the last broadcast.
በባለፈው ስርጭት እንዳደመጣችሁት የመንፈስ ፍሬ የሚመጣው ያማኙ በመንፈስ የመመራት ውጤት ነው።
The fruit of the Spirit is a character rather than a conduct.
የመንፈስ ፍሬ ባህሪ እንጂ ጸባይ አይደለም።
The fruit of the Spirit is being rather than doing.
የመንፈስ ፍሬ መሆን እንጂ ማድረግ አይደለም።
Which brings me of course full circle back to where I start talking about stress in our last broadcast.
በርግጥ ይህ ባለፈው ስርጭት ወደ ተናገርኩበት ሐሳብ ማለትም ወደ ጭንቀት መልሶ ይወስደኛል።
If you have never learned about the incredible stress that the apostle Paul was under, I suggest you read the second epistle to the Corinthians.
የሐዋርያው ጳውሎስን ጭንቀት ሰምታችሁ የማታውቁ ከሆነ ሁለተኛ ቆሮንቶስን እንድታነቡ መክራችኋለሁ።
Imagine if the apostle Paul tried to tranquilize his stress.
እስቲ ሐዋርያው ጳውሎስ ጭንቀቱን ለማስቆም ሲጥር አስቡት።
Or taking some drug to release the stress.
ወይም መድኃኒት ሲወስድ አስቡት።
Try to imagine if Paul had done that, we would never have had the epistles.
ጳውሎስ ይህን አድርጎ እንደሆነ ለማሰብ ሞክሩ። በርግጥ ነገሩ እንደዛ ቢሆን መልእክታቱ ባልኖሩን ነበር።
We would never have had the impact that God the Holy Spirit used Paul to accomplish.
እግዚአብሔር በጳውሎስ በኩል የፈጸመው ተጽዕኖ ባላገኘንም ነበር።
Here we are 2000 years later reading the words that God the Holy Spirit gave him to write.
ዛሬም ከ2000 ዓመታት በኋላ መንፈስ ቅዱስ እንዲጽፍ የሰጠውን ቃል እያነበብን ነው።
What was his secret?
ምስጢሩ ምን ነበር?
Why was Paul not anxious to eliminate stress and live a stress-free life?
ጳውሎስ ጭንቀቱን በማስወገድ ነፃ የሆነ ህይወት ለመኖር ለምን አልፈለገም?
I want to tell you why.
ለምን እንደሆነ ልነግራችሁ እወዳለሁ።
The apostle Paul learned to be filled of the Holy Spirit on a daily basis.
ሐዋርያው ጳውሎስ በየዕለቱ በመንፈስ ቅዱስ መሞላቱን ለምዷል።
Being daily filled with the Holy Spirit of God, Paul made stress to be his servant instead of being his master.
ጳውሎስ በየዕለቱ በእግዚአብሔር መንፈስ በመሞላት ጭንቀት ጌታው ሳይሆን አገልጋዩ መሆኑን ተመረዋል።
He used stress to shine brighter instead of dimming his testimony.
ጭንቀት ምስክርነቱን የሚያበራበት እንጂ የሚደበዝዝበት አይደለም።
He used stress to dig his roots deeper instead of digging them out.
ጭንቀት በጌታ ነገር እየጠለቀ የሚሄድበት እንጂ የሚወጣበት አይደለም።
He used stress to become more dependent on God and others instead of being independent and self-sufficient.
ጭንቀት በራሱ ከመደገፍና በራሱ ከመታመን ይልቅ በእግዚአብሔርና በሌሎች ላይ እንዲደገፍ አድርጎታል።
He used stress to build his character, not his feel-good inclination.
ጭንቀት ባህሪውን የሚቀርጽበት እንጂ መልካም ፍላጎቱን የሚገልጽበት አይደለም።
He used stress to press on toward the goal of glorifying God in Jesus Christ, not withdraw from life and ministry.
እግዚአብሔርን በኢየሱስ ክርስቶስ ያከብሩ ዘንድ ወደፊት ገፋው እንጂ ከአገልግሎቱ አላሳጣውም።
He used stress as a time not just for surviving but for thriving.
ጭንቀት የሚበረታበት እንጂ ለጊዜው የሚቆይበት አላደረገውም።
Don't escape from stress, but let the fruit of the Spirit be manifested in your times of stress.
የመንፈስ ፍሬ በጭንቀታችሁ ጊዜ እንዲገለጥ አድርጉ እንጂ ከጭንቀት አትሽሹ።
And that way the world will see that the true living God is dwelling in you and is filling you.
ዓለም እውነተኛውና ሕያው አምላክ በእናንተ እንዳደረ ይመለከታል።
In our next broadcast we will learn about the first fruit of the Spirit mentioned in Galatians 5:22.
በሚቀጥለው ጊዜያችን በገላትያ ምዕራፍ 5 ቁጥር 22 ላይ ያለውን የመጀመሪያው የመንፈስ ፍሬ እንመለከታለን።
And that is love.
ይህም ደግሞ ፍቅር ነው። እስከዚያው ድረስ ግን የእግዚአብሔር በረከት በእናንተ ላይ ይሁን።
የተከበራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ። ከኢየሱስ ጂ ኑሮ ኑሮ መሻረካ ዘዋምላኩን ሳያው ከንዴት ተረስተኛ ገኛ አይገን መስገሩ ተሸክሚያለ ይወት የሻለ ሀልና ወደ ኢየሱስ ና ወደ ጌታና ይወት የሻለ ሀልና እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ይላ ጌታ ለያሱ so I'm gonna go to the next one.